ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ግንቦት 26 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናምሽታችኋል።
ጤና ይስጥልን፣ እንደምናመሻችሁ። ክቡራትና ክቡራን አድማጮች፣ የምሽቱ አስተናጋጆቻችሁ ሶሎሞን አባተና
ቆንጂት ታዬ ነን።
በምሽቱ ዝግጅታችን በርከት ያሉ ዘገባዎች አሉን። ከኢትዮጵያም ከሌሎችም የዓለም ክፍሎች የተቀናበሩ አብራችሁን እስከ ምሽቱ 4 ሰዓት እንድትቆዩ እንጋብዛለን። የሰዓቱን አርዕስተ ዜና ቆንጂት ታሰማናለች።
የቱርክ ፕሬዚደንት ሬቼፕ ታይብ ኤርዶዋን ዛሬ የሶማሊያን ዋና ከተማ ሞቃዲሾን ጎብኝተዋል። በኬንያው ጋሪሳ ዩኒቨርሲቲ የተፈጸመውን ግድያ አቀነባብሯል የተባለው የአልሸባቡ አማጺ ቡድን አባል ዱልያዴን የመገደሉን ዜና የኬንያ መንግስት ተቀበለ የሚሉትና ሌሎችም አሉን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የቱርክ ፕሬዚደንት ሬቼፕ ጣይብ ኤርዶዋን ዛሬ አርብ የሶማሊያ ዋና ከተማ ሞቃዲሾን ጎብኝተዋል። ጦርነት ያዳሸቃት ሀገር በውጭ ሀገር ርዕሰ ብሔር መጎብኘቷ ያልተለመደ መሆኑ ይታወቃል። ከትናንት በስቲያ ረቡዕ ማታ አልሸባብ ሞቃዲሾ በሚገኘው አምባሳደር ሆቴል ጥቃት ያደረሰ ቢሆንም የቱርኩ ፕሬዚደንት በዚህ በዛሬው የጉብኝት እቅዳቸው ገፍተው ነው የሄዱት። በረቡዕ ዕለቱ ጥቃት 4 የጥቃቱን አድራሾች ጨምሮ 24 ሰዎች እንደተገደሉ ይታወሳል። በፕሬዝደንት ኤርዶዋን አጭር ጉብኝት ወቅት ሁለቱ ሀገሮች በፖሊሶች ስልጠና፣ በትምህርትና በኃይል ምንጭ ዙሪያ ስምምነቶችን ተፈራርመዋል። ፕሬዝደንቱ በቆይታቸው አዲሱን የሀገራቸውን ኤምባሲ ህንጻ መርቀው ከፍተዋል። ቱርክ በዓለም ዙሪያ ካሏት ትላልቅ ኤምባሲዎች አንዱ የሆነው የሶማሊያው ኤምባሲዋ በህንድ ውቅያኖስ ትይዩ የተሰራ ሲሆን ከ10 ምዕተ ዓመታት በፊት በኦቶማን ቱርክ ንጉሰ ነገስት ዘመነ መንግስት ከተገነባው አብዱል አዚዝ መስጊድ ጎን ነው የሚገኘው። የቱርክ ፕሬዚደንት በ2011 ዓመተ ምህረት እንደ ኤሮፓውያን አቆጣጠር ነው ደቡብ ሶማሊያን ክፉኛ የመታት ገዳይ ቸነፈር ትኩረት እንዲያገኝ ለመሳብ ሲሉ ከጎበኙ ወዲህ ይህ 3ኛ ጉብኝታቸው ነው የሚሆነው። ከዚያ ወዲህ ቱርክ ለሶማሊያ ብዙ መቶ ሚሊዮን ዶላር እርዳታ መስጠቷን የቱርክ ባለስልጣናት አስታውቀዋል። ባለፈው ሳምንትም የቱርኩ ካቢኔ ለሶማሊያ የዘንድሮ በጀት መደጎሚያ የሚውል የ24 ሚሊዮን ዶላር እርዳታ ፈቅዷል። ኤርዶዋን ከሶማሊያ በፊት ዩጋንዳንና ኬንያን ጎብኝተዋል።
ባለፈው ዓመት የኬንያው ጋሪሳ ዩኒቨርሲቲ ላይ የተፈጸመውን ግድያ ቀነባብሯል የተባለው የአልሻባቡ አማጺ ቡድን አባል ዱልያዴን የመገደሉን ዜና የኬንያ መንግስት ተቀበለም። ከናይሮቢ የቪኦኤዋ ጂል ክሬግ የዘገበችው አለ አዲሱ አበባ ያቀርበዋል።
የኬንያ ቃል አቀባይ ኤሪክ ራይዜ እንደገለጡት ባለፈው ዓመት ሚያዝያ ወር 2015 ዓ ም ጋሪሳ ዩኒቨርሲቲ ውስጥ የተካሄደውን ጥቃት አቀነባብሯል የተባለው ተጠርጣሪ ሽብርተኛ ደቡባዊ ሶማሊያ ውስጥ በሚገኙ ልዩ ኃይሎች ተገድሏል የተባለውን ዜና መንግስታቸው በአድናቆት ነው የተቀበለው። ክራይዜ ናይሮቢ ውስጥ ከቪኦኤ ጋር ባካሄዱት ቃለ ምልልስ የእርሱ መገደል የሰለባዎቹን ወገኖች ቁስል ይፈውሳል ብለዋል።
እንደ መንግስት በሽብርተኝነት ላይ የሚገኝ ማንኛውንም ድል በአድናቆት ነው የምንቀበለው። ጋሪሳ ውስጥ ጥቃቱ የተፈጸመባቸው ወላጆች፣ ጓደኞችና ዘመዶች ዛሬም ድረስ ቁስሉ አልሻረላቸውም። ተጠያቂዎቹን ለፍርድ ለማቅረብ እድል ቢገኝ የበለጠ ቢሆንም የዚያ ጥቃት ተጠያቂዎች ግን ዛሬ የእጃቸውን እያገኙ ናቸው።
ሞሐመድ ሞሐሙድ ይበልጥ በሚታወቅበት ዱልያዴን ያንን ጥቃት እንዳቀነባበረ ታምኗል። በዚያ የአልሻባብ ጥቃት ይበልጡ ተማሪዎች የሆኑበት 148 ሰዎች እንደሞቱም አይዘነጋም። ዱልያዴን ባለፈው ማክሰኞ የተገደለው ከኪሲማዮ 30 ኪሎ ሜትር በስተሰሜን በምትገኘው ቡሎ ጋዱድ ከተማ ውስጥ ነው። አንድ የሶማሊያ ባለሥልጣን ለቪኦኤ እንደተናገሩት ገዳዮቹ በዩናይትድ ስቴትስ የሰለጠኑ ሶማሌ ኮማንዶዎች ባካሄዱት ወረራ ነው። ሌላ አንድ ባለሥልጣን ደግሞ ግለሰቡ የተገደለው በዩናይትድ ስቴትስ ሚሳይሎች መሆኑን ገልጠዋል። ለማንኛውም የዩናይትድ ስቴትስ ጦር ቃል አቀባይ ትናንት ሐሙስ በሰጠው ቃል የአሜሪካ ኃይሎች ሚና ሶማሊያ ብሔራዊ ጦር ኃይል የሚያካሄደውን የምድር ኦፕሬሽን ምክርና እርዳታ መስጠት ነው ብሏል።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከአምስት ዓመታት በፊት ጦርነት ከተቀሰቀሰባት ከሱዳኗ ኮርዶፋን ክፍለ ግዛት በሺዎች የተቆጠረ ሕዝብ ቀየውን ጥሎ መሰደዱን እንደቀጠለ ነው ሲል የተባበሩት መንግስታት የስደተኞች ኮሚሽን አስታወቀ። አብዛኞቹ የሚሰደዱት ወደ ደቡብ ሱዳን እንደሆነም ዩኤንኤችሲአር አክሎ ገልጿል። የድርጅቱ ቃል አቀባይ ኤድሪያን ኤድዋርድስ ሲናገሩ በዚህ የአውሮፓውያን ዓመት እስካሁን ከሰባ 1500 የሚበልጡ ስደተኞች ወደ ደቡብ ሱዳኗ ዩኒቲ ክፍለ ግዛት አቋርጠዋል። በ2011 የደቡብ ሱዳን ነጻነት ዋዜማ ላይ በሱዳን መንግስትና የሱዳን ህዝብ ነጻ አውጪ ንቅናቄ የሰሜኑ አንጃ በሚባለው ቡድን መካከል ውጊያ መቀስቀሱ ሲታወስ፣ በወቅቱ ህዝቡን ለስደት የዳረጉት የነበሩት ችግሮች ዛሬም እንደቀጠሉ መሆናቸውን ዩኤንኤችሲአር አስገንዝበዋል። የደቡብ ኮርዶፋኑ ውጊያ እየተባባሰ በመሆኑ በመጪዎቹ ሳምንታትም ብዙ ሺህ ተጨማሪ ስደተኞች ይገባሉ ተብሎ እንደሚጠብቅ ነው ድርጅቱ ያስታወቀው። 90% ስደተኞች ሴቶችና ህጻናት እንደሆኑም አክሎ አስታውቋል።
በጦርነት የደቀቀችው የመን ውስጥ በሚሊዮኖች የሚቆጠሩ ሲቪሎችን የዓለም ማህበረሰብ እንዲረዳ የተባበሩት መንግስታት ድርጅት ጥሪ አቀረበ። የሀገሪቱ የሰብአዊ ሁኔታ መበላሸት እየባሰበት በሄደበት በዚህ ወቅት ሰዎች ሕይወታቸውን ለማቆየት እየተፍጨረጨሩ ነው ስትል ዘጋቢያችን ሊሳ ሽላይን ከጄኔቫ በላከችው ዘገባ ጠቅሳለች። አዳነች ፍሳዬ ታቀርበዋለች።
የተባበሩት መንግስታት ድርጅት የየመን አስተባባሪ ጄሚ መክጎልድሪክ የመን የማትታይ ቀውስ ሆናለች፣ ዓለም ሶሪያ በሚካሄደው አስከፊ ሁኔታ ላይ ባተኮረበት በአሁኑ ወቅት 22 ሚሊዮን ለሚሆኑት የመናውያን አስከፊ እየሆነ ሄዷል ይላሉ ማክጎልድሪክ።
የሁኔታው አስከፊነት እጅግ ከባድ ነው። የአስፈላጊነቱ ደረጃም ግዙፍ ነው። የቀውሱ መጠንም በቃላት የሚጠቀስ የሚለካ አይደለም። አብሮ የሚከሰተው ስቃይም መራራ ነው። በየማዕዘናቱ የሚታየው ሰው ሁሉ በቀውሱ እየተሰቃየ ነው።
የየመን መንግስትና ሁቲ አማጽያን ለብዙ ዓመታት ያህል የእርስ በርስ ጦርነት ሲያካሂዱ ቆይተዋል። ይሁንና ሳውዲ አረቢያ ካለፈው ዓመት ግንቦት ወር አንስታ የአየር ድብደባ ማካሄድ ከቀጠለችበት ጊዜ አንስቶ የውድመቱ ሁኔታ እየከፋ ሄዷል። ከቅርብ ሳምንታት በፊት በተባበሩት መንግስታት ድርጅት ሸምጋይነት የሰላም ድርድር ከተጀመረ ወዲህ ውጊያው ቢቀንስም ሁኔታዎች እየተባባሱ መሄዳቸው አልቀረም ብለዋል ጄሚ ማክጎልድሬክ። በጦርነት እጅግ የተጎዱት ልጆች እንደሆኑም ጨምረው ገልጸዋል።
የተባበሩት መንግስታት ድርጅት ሶሪያ ውስጥ አጣዳፊ ችግር ላይ ላሉት አካባቢዎች ምግብ፣ መድኃኒትና ሌላም እርዳታ ከአየር ለማቀበል ዝግጁ መሆኑን ገልጿል። የሚጠብቀው የደማስቆን መንግስት ፈቃድ እንደሆነም አስታውቋል። የዓለም የምግብ ፕሮግራም በጦርነት በታመሰችው ሀገር ለ19 በውጊያ የተጠመዱ አካባቢዎች እርዳታ የሚወረውሩ አውሮፕላኖች የበረራ ፈቃድ እንዲሰጣቸው መጠየቁን አስታውቋል። እርዳታውን ከአየር ለማቀበል በሄሊኮፕተር ወይም በአውሮፕላን እንደሚጠቀም ያስታወቀው WFP ለአንዳንዶቹ አካባቢዎች የሶሪያ መንግስት ፈቃድ ከሰጠ እርዳታውን በመኪና ማድረስም የሚቻል ነገር ነው ብሏል። በተባበሩት መንግስታት ድርጅት ስር እርዳታ የማቅረቡን እቅድ ያንቀሳቀሱት በዩናይትድ ስቴትስና በሩሲያ የሚመራው በአብዛኛው የክልሉና የዓለም ሀያላን ያሉበት ዓለም አቀፉ የሶሪያ ድጋፍ ቡድን ነው። ትናንት አንድ የሶሪያ ፕሬዚደንት ባሻር አልአሳድ ዋና አማካሪ አጣዳፊ ችግር በእኛ ሀገር የለም ሲሉ የተባለውን ውድቅ አድርገዋል። ሆኖም መንግስታቸውና የተባበሩት መንግስታት ድርጅት በጉዳዩ ላይ እየተወያዩ ናቸው ሲሉም አክለዋል። ቃል አቀባዩ እኛ የተራበ ሰው የለብንም ማለታቸውን የተጠቀሰው።
በመጨረሻም ዛሬ አርብ ንጋት ላይ ፍልሰተኞችን አሳፍራ ሜዲቴራንያን ባህር ላይ በተገለበጠች ጀልባ አደጋ የሞቱ አራት ሰዎች አስከሬኖች ሲገኙ የግሪክ ፈላጊ ባህረተኞች 342 ሰው አውጥተዋል። ዓለም አቀፉ የፍልሰት ጉዳይ ድርጅት IOM ባወጣው መግለጫ ከእንጨት በተሰራችው ጀልባ ላይ ቁጥራቸው ወደ 700 የሚደርሱ ፍልሰተኞች ተሳፍረው ነበር። የዜናው ሰዓት አበቃ።
አክሱ ካልገባ
አድማጮች የዓለም ዜናውን አድምጠናል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13860 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ ግንቦት 26 ምሽት ፕሮግራማችን ነው።
አሁን የመጽሔት ክፍለ ጊዜ ይቀጥላል። በነ አቶ በቀለ ገርባ መዝገብ የክስ ዶሴ የተከፈተባቸው 22 ሰዎች ዛሬ ከፍተኛው ፍርድ ቤት ችሎት ፊት ቀርበው እንደነበረ አዲስ ስታንዳርድ መጽሔት ዛሬ ዘግቧል። የዛሬውን ችሎት ልዩ የሚያደርገው የተከሳሾቹ መቅረብ ሳይሆን የቀረቡበት ሁኔታ መሆኑን የዚህ ዘገባ ዘጋቢና የተከሳሾቹ ጠበቆች ተናግረዋል። በአብይ ርዕስ ይዘነዋል። ይሄንን ዘገባ እየተዘጋጀ ነው፣ እንደተጠናቀቀ እናቀርብላችኋለን። ወደ ተከታዩ ቅንብር እናልፋለን። የዘንድሮው ዓመት የከፍተኛ ትምህርት ተቋማት መግቢያ ወይም የኢትዮጵያ የሁለተኛ ደረጃ መልቀቂያ ፈተና ሾልኮ በመውጣቱና የሁለት ፈተናዎች ጥያቄዎች ከነመልሶቻቸው በማኅበራዊ መገናኛዎች በመሰራጨታቸው ምክንያት የትምህርት ሚኒስቴር ሊሰጥ የነበረው ፈተና ተሰርዞ ከሰኔ 27 እስከ ሰኔ 30 እንዲሰጥ መወሰኑን ካስታወቀ በኋላ በውጭ ሀገር የሚገኙ የድምፃችን ይሰማ የድጋፍ ግብረ ኃይል አባላት ተቃውሞ እያሰሙ ነው። እቅዱ የሙስሊም ተማሪዎችና በአጠቃላይ የሙስሊሙን ኅብረተሰብ ያላገናዘበ በመሆኑ በምንም መልኩ ተቀባይነት አይኖረውም ሲሉም መግለጫ አውጥተዋል። ጽዮን ግርማ የግብረ ኃይሉ አባል የሆኑትን አቶ ሳዲቅ አህመድን አነጋግራ ተከታዩን ዘግባለች።
ግንቦት 21 ቀን ጠዋት ሊሰጥ የነበረው የከፍተኛ ትምህርት ተቋማት መግቢያ ፈተናው ከመሰጠቱ ቀን አስቀድሞ ሾልኮ መውጣቱና በማህበራዊ ሚዲያ ላይ በመሰራጨቱ ምክንያት የትምህርት ሚኒስቴር ፈተናው ተሰርዞ ከሰኔ 27 እስከ ሰኔ 30 ባለው ጊዜ ውስጥ ይሰጣል ማለቱ ሌላው ተቃውሞ አስነስቷል። ተቃውሞውን ያሰሙት በኢትዮጵያ ሙስሊሞች ጉዳይ ላይ በመስራት የሚታወቀው የድምጻችን ይሰማ በውጭ ሀገር የሚገኙ የድጋፍ ግብረ ኃይል አባላት ሲሆኑ ፈተናው ይሰጥበታል ተብሎ የተቀደበት ቀን የኢትዮጵያን የሙስሊም ህብረተሰብ ክፍል ያላገናዘበ ቀደም ባሉት ስርዓቶች የኢትዮጵያ ሙስሊሞች የነበሩበትን ሁኔታ የሚመልስ ነው ብለውታል። ከድጋፍ ሰጪ ግብረ ኃይሉ አንዱ አስተባባሪ የሆኑት አቶ ሳዲቅ አህመድ ለአሜሪካ ድምጽ እንደተናገሩት የሙስሊም በዓል በሚውልበት ቀን ፈተና የመፈተን ሂደት ቀደም ባለው ስርዓት ሆን ተብሎ ሲደረግ የነበረ በደል እንደሆነ አስታውሰው አሁንም ህጋዊ በሆነው ቤተሰብ ከቤተሰብ ተሰብስቦ በሚደሰትበት የኢድ በዓል ቀን እንዲህ ያለ ብሔራዊ ፈተናን ማወጅ በአጠቃላይ በኢትዮጵያውያን ሙስሊሞች ላይ የተደረገ ታላቅ ንቀት ነው ብለዋል።
መጪው ወር ረመዳን ነው። ረመዳን ማለት አንድ ወር በሙሉ ሙስሊሞች ስርዓተ ጸሎታቸውን የሚያከናውንበት ቀኑን ጾመው ማታ ተራዊህ የሚሰግዱበት እንደዚሁም ደግሞ ሌሊት ላይ የሚሰገዱ ሰላቶችን የሚሰግዱበት፣ ቁርአን የሚቀሩበት፣ ሰደቃ የሚያደርጉበት፣ በአጠቃላይ ወሩን በሙሉ በኢባዳ ወይም በጸሎት የሚያሳልፉበት ነው። በአጠቃላይ በአገሪቷ ውስጥ ያሉትን በሚሊዮን የሚቆጠሩ የሀገሪቱን ዜጎች ስነ ልቦና፣ የሀገሪቱን ዜጎች በዓል፣ የሀገሪቱን ዜጎች ሆናቴ ያማከለ መሆን አለበት። ስለዚህ ከታቀደም ከሐምሌ ወር ውጪ መሆን አለበት እንጂ በሐምሌ ወር የሚሆን ከሆነ በአጠቃላይ ታላቅ የሆነ ጽኑ የሆነ ቅዋሜ ይገጥመዋል። የኢትዮጵያን መንግስትን ከሙስሊሙ ማህበረሰብ ጋር ዳግም የሚያጣላው ጉዳይ ይሆናል።
በመሆኑም መንግስት አዲስ ያወጣውን እቅድ እንዲሰርዝና ይህንንም በአስቸኳይ ለህዝብ እንዲያሳውቅ ጠይቀዋል። ከቀናት በፊት የትምህርት ሚኒስቴር ሚኒስትሩ አቶ ሽፈራው ሽጉጤ በሰጡት መግለጫ ፈተናውን የሰረቁና በማህበራዊ ሚዲያ ላይ ያሰራጩ ሰዎች ለህግ እንደሚቀርቡ ገልጸው በተሰረዘው ፈተና ምትክ ለመጠባበቂያነት የተያዘው ፈተና ከሰኔ 27 ቀን እስከ ሰኔ 30 ይሰጣል ማለታቸው ይታወሳል። ይህን መግለጫ ተከትሎም ለፈተናው ሾልኮ ለቆ መውጣት ኃላፊነት የወሰደው የኦሮሞ ተቃውሞ አስተባባሪና ካስተባባሪዎቹ አንዱ የሆነው የኦሮሞ ሚዲያ ኔትወርክ ዳይሬክተር አቶ ጃዋር መሐመድ ተማሪዎቹ ተጨማሪ ዝግጅት ጊዜ እንደሚያስፈልጋቸው እንዲሁም ወሩና አለቱ የሙስሊም በዓል የሚከበርበት ቀን በመሆኑ ፈተናው ለሁለት ወር እንዲራዘም ምክረ ሐሳብ ማቅረባቸው መዘገባችን ይታወሳል። መንግስት ሐሳቡን ካልተቀበለና ፈተናው በተባለው ቀን የሚሰጥ ከሆነም በሚወሰደው እርምጃ ለሚደርሰው ተጨማሪ ኪሳራ መንግስት ኃላፊነቱን እንደሚወስድ በመግለጽ ማስጠንቀቃቸውን መዘገባችን ይታወሳል። ይህን በተመለከተም የትምህርት ሚኒስቴርን ምላሽ ለማካተት ተደጋጋሚ ሙከራ አድርገን አልተሳካልንም። አሁንም ጥረታችንን እንቀጥላለን።
የመጨረሻ ውሳኔ ሰጪ ለሆነው የፌዴሬሽን ምክር ቤት እየቀረቡ ካሉ ጉዳዮች አብዛኞቹ ተቀባይነት የሌላቸው መሆናቸውን አንድ የህግ ባለሙያና የስራ ኃላፊ ተናገሩ። ለምክር ቤቱ የህገ መንግስት ትርጉምና የህገ መንግስታዊ መብቶች ዲሬክተር አቶ ወልዱ መርኔ እንደሚሉት የሚመጡት ጉዳዮች አብዛኞቹ የህገ መንግስት ጥያቄ የሌላቸው ናቸው። እስክንድር ፍሬው ያነጋገራቸው ተከታዩን ዘገባ ልኳል።
በኢትዮጵያ የፍርድ ቤት ሂደት የመጨረሻው ውሳኔ ሰጪ አልፋና ኦሜጋ የፌዴሬሽን ምክር ቤት ነው። ከአካባቢ ፍርድ ቤቶች እስከ ፌዴራሉ ሰበር ሰሚ ችሎት እየደረሰ እልባት ያገኘ ጉዳይ ሁሉ እዚህ ሊቀየር ይችላል። ባለ ጉዳዮች፣ ፍርደኞችና ሌሎች የመጨረሻ ዕድላቸውን ሊሞክሩ ወደዚህ ይመጣሉ። የሚመጡት ደግሞ የተሰጠው ውሳኔ ከህገ መንግስቱ ጋር ይጻረራል ወይም ህገ መንግስታዊ ትርጉም ያስፈልገዋል ብለው የሚያስቡ ናቸው። በፌዴሬሽን ምክር ቤት የህገ መንግስት ትርጉምና ህገ መንግስታዊ መብቶች ዳይሬክተር ወልዱ መርኔ ይህንኑ አብራርተዋል። ህገ መንግስታዊ ትርጉም ያስፈልገዋል ሲባል ምን ማለት እንደሆነ ከመግለጽ ይጀምራሉ።
አንድ ህግ ወይም የባለስልጣን የመጨረሻ ውሳኔ ከህገ መንግስቱ ጋር ይቃረናል። በህገ መንግስቱ የተደነገገውን መሰረታዊ ነጻነቴን ወይም መብቴን ይጥሳል በሚል በማንኛውም አካል ጥያቄ ሲቀርብ እና በእርግጥም ደግሞ እንደ ጥያቄው አቀራረብ ጥያቄ የተነሳበት ህግ ወይም የባለስልጣን ውሳኔ ከህገ መንግስቱ ድንጋጌ ጋር የሚጋጭ ሆኖ ከተገኘ በዚያን ጊዜ ነው ህገ መንግስት ትርጉም ያስፈልጋል የሚባለው። በዚህ ሁኔታ ነው ከህገ መንግስቱ ጋር የሚቃረነው ህግ ወይም የህጉ አንዱ ክፍል ወይም አንድም ድንጋጌ ሊሆን ይችላል ተፈጻሚ ሊሆን አይገባም፣ ወይም ደግሞ ባለስልጣን የመጨረሻ ውሳኔ የጥያቄ አቅራቢውን ዜጋ ወይም አካል ህገ መንግስታዊ መሰረታዊ መብቶችና ነጻነቶች አንዱን የሚጥስ ነው የሚል እምነት ሲያድር ነው ያ ውሳኔ ተፈጻሚ እንዳይሆን ይደረጋል።
በዚህ መሰረት የሚመጡት የህገ መንግስት ትርጉም አቤቱታዎች በቅድሚያ የሚቀርቡት ለህገ መንግስታዊ ጉዳዮች አጣሪ ጉባኤ ነው። ከዳኝነት አካላት፣ ከህግ ባለሙያዎችና ከህዝብ ተወካዮች ምክር ቤት የተውጣጡ አባላትን የያዘው የዚህ ጉባኤ የመጀመሪያ ተግባርም አቤቱታዎችን መመርመር ነው። ከዚያም ህገ መንግስታዊ ትርጉም ያስፈልጋቸዋል ያላቸውን ለፌዴሬሽን ምክር ቤት ይልካል፣ ሌሎቹን ደግሞ ይመልሳል። አቶ ወልዱ እንደሚሉት ታዲያ ከሚመጡት አቤቱታዎች አብዛኛዎቹ ህገ መንግስታዊ ትርጉም የማያስፈልጋቸው ናቸው።
እስካሁን ድረስ የሚቀርቡት አብዛኛዎቹ የፍርድ ቤት ደረጃቸውን ጠብቀው በፌዴራል ጠቅላይ ፍርድ ቤት በሰበር ችሎት የሚሰጡ ውሳኔዎች ናቸው። ከሚቀርቡት ውስጥ ብዙዎቹ የህገ መንግስት ጥያቄ ላቸው ያው የህግ ክርክር የፍሬ ነገር ክርክር ሆነው፣ ነገር ግን ያው ዜጎች መብት ስላላቸው እንደገና ደግሞ ሌላ ተጨማሪ እድል እንጠቀም በሚል የሚያቀርቧቸው ናቸው። ከዚያ ውስጥ ግን ያው ጥቂት የተወሰኑት ህገ መንግስታዊ ጥያቄና ይዘት ያላቸው ሆነው ሲገኙ መጀመሪያ በአጣሪ ጉባኤው ይታያሉ። አጣሪ ጉባኤው ያው በህገ መንግስቱ እንደተመለከተው የውሳኔ ሀሳብ ያቀርባል፣ ትርጉም ያስፈልጋል ብሎ ሲያምን ማለት ነው። ምክር ቤቱ ደግሞ የአጣሪ ጉባኤውን የውሳኔ ሀሳብ መሰረት በማድረግ የመጨረሻ ውሳኔ የሚሰጥበት አግባብ ይኖራል ማለት ነው።
የፌዴሬሽን ምክር ቤት ሰሞኑን ባካሄደው የ2008 ሶስተኛ መደበኛ ስብሰባ በአጣሪ ጉባኤ የቀረቡለትን ሶስት ጉዳዮች የህገ መንግስት ትርጉም ያስፈልጋቸዋል ሲል በአብላጫ ድምፅ ወስኗል። ምክር ቤቱ የአጣሪ ጉባኤውን ውሳኔ የመሻር መብት እንዳለውም አቶ ወልዱ አስታውሰዋል። ጉባኤው ህገ መንግስታዊ ትርጉም አያስፈልገውም ሲል የመለሰው አንድ አቤቱታ በይግባኝ ለምክር ቤቱ መቅረቡንም በምሳሌነት ጠቅሰዋል። ይኸው አቤቱታ የቀድሞው የፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ በቦንጋ ከተማ የጀመሩትንና በኋላም በአካባቢው አስተዳደር ተደናቀፈብኝ ያሉትን የሆስፒታል ግንባታ ስራ የተመለከተ እንደሆነም ጠቁመዋል። ይግባኙን የተመለከተው የፌዴሬሽን ምክር ቤት ህገ መንግስታዊ ትርጉም እንደሚያስፈልገው መወሰኑንም አመልክተዋል። ይህንን ጨምሮም ሰሞኑን ውሳኔ የተሰጠባቸው አቤቱታዎች አራት መሆናቸውን ተናግረዋል። ባለፉት ሁለት አመታት ህገ መንግስታዊ ትርጉም ያስፈልጋቸዋል በሚል ለምክር ቤቱ ቀርበው ውሳኔ የተሰጠባቸው ጉዳዮች የሰሞኑን ጨምሮ ወደ 15 መድረሳቸውንም አስረድተዋል። ለህገ መንግስት ትርጉም ጥያቄ የሚመጡት ጉዳዮች በርካታ ቢሆኑም ተገቢ ሆነው የሚገኙትና ውሳኔ የሚያገኙት እጅግ ጥቂቶቹ ናቸው። አቶ ወልዱ እንዳብራሩት ይሄም ሆኖ ግን የህገ መንግስት ጥያቄ በየጊዜው የጨመረ መምጣቱን የምክር ቤቱ ኃላፊዎች ይናገራሉ። አቶ ወልዱ እንደሚሉት የዚህ ምክንያቱ የዜጎች ህገ መንግስታዊ መብታቸውን የማስከበር ግንዛቤ እያደገ መምጣቱ ነው። ይሄንን ምክንያት የማይቀበሉ ወገኖችም አሉ። በእነርሱ እምነት ደግሞ ዋናው ምክንያት ዜጎች በተዋረድ ባሉ ፍርድ ቤቶች ላይ እምነት ማጣታቸው ነው። ይህ አስተያየት ተጨባጩን ሁኔታ አያንጸባርቅም ይላሉ አቶ ወልዱ።
ፍርድ ቤቶችም በመንግስት በህገ መንግስት የተቋቋሙ ህገ መንግስታዊ ተቋማት ናቸው። ለህብረተሰቡ ፍትህ ለመስጠት የዳኝነት ስራ ለመስራት የተቋቋሙ ናቸው። ስለዚህ ዜጎች በፍርድ ቤቶችም ላይ አመኔታ ሊያሳድሩ ይገባል። ለምን? ህገ መንግስታዊ ተቋማት ናቸው ፍርድ ቤቶች። ነገር ግን ፍርድ ቤቶች አካባቢ አሰራሩ ለዜጎች የሚሰጠው የፍትህ አገልግሎት የዳኝነት አገልግሎት የተሟላ ነው ወይ? ችግር የለም ወይ? ይህን ማለት አንችልም። ችግሮች ሊኖሩ ይችላሉ። ይህን ራሳቸውን ፍርድ ቤቶቹ የሚያምኑት ጉዳይ ነው። ስለዚህ ዜጎች ምናልባት ተከራካሪ ሁሉ አያሸንፍም፣ የተከራከር ሁሉ አያሸንፍም። ይህ የሚያሳየው ምንድነው? አብዛኞቹ የሚመጡ ጉዳዮች በፍርድ ቤቶች በአግባቡ ህግን፣ ክርክርን፣ ማስረጃን መሰረት አድርገው የተሰጡ ውሳኔዎች መሆናቸውን ነው የምናረጋግጠው። እንዲህ ሲባል ደግሞ የተወሰኑ ጥቂቶች በመሬት ይዞታ አካባቢ ከመሬት ይዞታ ጋር በተያያዘ የሚሰሩ ህገ መንግስቱን ያላገናዘቡ ውሳኔዎች አሉ። እነኛ ደግሞ በአጣሪ ጉባኤውም በምክር ቤቱም እየታረሙ ነው። ስለዚህ ህዝቡ በፍርድ ቤቶች ላይ አመኔታ ስለሌለው ነው የሚለው እኔ አልቀበለው።
የዶክተር አሸብር ወልደ ጊዮርጊስን የሆስፒታል ግንባታ ጨምሮ ውሳኔ የተሰጠባቸው አብዛኛዎቹ ጉዳዮች ከንብረትና ከመሬት ይዞታ ጋር የተገናኙ መሆናቸውንም አቶ ወልዱ ገልጸዋል።
አብዛኞቹ ከመሬት ይዞታ ጋር የተያዙ ናቸው። በተለይ ከገጠር መሬት ይዞታ ጋር የተያዙ ናቸው።
የኢትዮጵያ ህግና ህገ መንግስታዊ ትርጉሞች እንደዚሁም ተያያዥ ርዕሶች በቃለ መጠይቁ ተነስተዋል። ሰሞኑን ውሳኔ ከተወሰነላቸው ዜጎች አስተያየት ጋር ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለዕለቱ አብይ ርዕስ ወደ ተያዘው ዘገባ እናልፋለን። አሁን በእነ አቶ በቀለ ገርባ መዝገብ የክስ ዶሴ የተከፈተባቸው 22 ሰዎች ዛሬ ከፍተኛው ፍርድ ቤት ችሎት ፊት ቀርበው እንደነበረ አዲስ ስታንዳርድ መጽሔት ዛሬ ዘግቧል። የዛሬውን ችሎት ልዩ የሚያደርገው የተከሳሾቹ መቅረብ ሳይሆን የቀረቡበት ሁኔታ ነበር። 22 ሰው ያለመደበኛ ልብስ ዳኛ ፊት ቀረበ። እዚያው ተገኝቼ ነበር ወዳለችኝ የአዲስ ስታንዳርድ ዘጋቢ ማህሌት ፋሲል ደውዬ ያየችውንና የሰማችውን እንድትነግረኝ ጠይቂያት ነበር።
የዛሬው ፍርድ ቤት ሆኖ ልደታ ምድብ ችሎት ነበረ። 19ኛ ምድብ ችሎት
ወንጀል ችሎት
በቦታ የተገኘ ወንጀል ችሎት ነበረ። በቦታ የተገኘ ነው። ከጠዋት 3 ሰዓት ላይ ነበረ እንደመደበኛ እንደ በፊቱ። ግን በሰዓቱ እነ በቀለ ገርባ ያመጣው 4:30 ላይ ሲሆን ነበረ። 4:30 ላይ እንደሆነ ልክ እንደገቡ ቦታ ይዘን ጠበቅናቸው። ፍርድ ቤት ውጡ ተባለን እና በሰልፍ እንደተለመደው ተደርገን ገባን። እንበቀለም በጀርባ በር በኩል አስገባቸው። ከዛ ፍርድ ቤት ገብተን የተመለከትናቸው ያየናቸው በገባንበት ጊዜ የቀረቡት 22 ተከሳሾች ብቻ ናቸው። ሌላ 16 ሌላ ክስ ላይ የነበሩ ሰዎች ነበሩ፣ ከአምቦ ክልል የመጡ እነሱን አላመጧቸውም። 22 ውስጥ ወደ 6-7 የሚሆኑት ጉርድ ሸሚዝ፣ ይሄ ፓካውት የምንለው አላለ ከሸሚዝ ስር ብናደርገው
ከነቴራ
ካኒተራ ስፋች ፓካውት የምንላት እጅጌ ጉርዷል፣ እሱን የለበሱት እና አብዛኞቹ ባዶ እግራቸውን ናቸው። በቁምጣ ነበሩ።
የውስጥ ልብስ ነው ወይስ መደበኛ ቁምጣ ነው የለበሱት?
ስሰራ የምታደርጋቸው የቱታ ቁምጣ ነገሮች አሉ አይደለ?
አሁን
ልክ እንደዚ አይነት ቁምጣዎች ነበር ያደረጉት። ከዛ ከተባለ በኋላ ባለፈው ግንቦት 3 ላይ ቀጠሮ ነበራቸው፣ አላቀረቧቸውም ነበር። ጥቁር ነፍሳቸዋል በሚል ቀርተው ነ ግንቦት 3 ሊቀርቡበት የነበረው ጉዳይ የአቃቢ መቃወሚያ ለማሰማት ነበረ፣ ለማቅረብ ነበረ።
የክስ መቃወሚያ ነበር የሚያቀርቡት?
የክስ መቃወሚያው ከቀረበ በኋላ የአቶ በቀለ ከአንደኛ እስከ አራተኛ ያሉት ተከሳሾች ጠበቃ ቀርበው ለፍርድ ቤቱ ደንበኞቻችን ላይ ጉዳት እየደረሰ ነው፣ ግንቦት 3 ቀን ያመጧቸው ብለን ምክንያት እንደሆነ ይጠይቅልናሉ። ፍርድ ቤቱ የማረሚያ ቤቱን ሲጠይቅ ማረሚያ ቤቱ ትዕዛዝ አልተሰጠንም አለ እንድናመጣ።
እነማንን?
እነ በቀለ ገርብ 22 ተከሳሾች ግንቦት 3 ቀን ቀጠሮ ነበራቸውና ፍርድ ቤት መቀረቡ ነው። ትዕዛዝ አልተሰጠንም ሲሉ ጠበቆች ያልቀረቡበት ምክንያት በዛ ሳይሆን ጥቁር ልብስ ለብሰው ከግቢ ሊወጡ ሲሉ ተከልክለው ነው ብለው ለፍርድ ቤቱ ተናገሩ እና ከደንበኞቻችን ይናገሩ ብለው ድምፅ ሲሰጡ አቶ በቀለ ገርባ ተነስተው ምላሽ ሰጡ ለፍርድ ቤቱ እና ከተናገሩት ያሉት ለፍርድ ቤቱ ማለት ነው።
ምን አሉ?
ትናንትና ከማደሪያ ክፍላችን ውስጥ አውጥተው ልብሳችንን አውጥተው እየለዩብን ነበር። ይሄ መልበስ ትችላለህ፣ ይሄ መልበስ አትችልም ብለው ልበታተኑብን አሉ።
እሺ።
ከላል ከትላንትና ጀምሮ ምግብ አልበላንም። ምክንያቱም ትላንትና ፍተሻ ላይ ነበርን፣ ዛሬ ደግሞ ወደዚህ መጣን ተደብድበናል አሉ እና እኔ ራሱ ዛሬ ጠዋት ዛቻ ደርሶብኛል።
ምን አይነት ዛቻ ነው ደርሶብኛል ያሉት?
አንተ ነህ እንደዚህ እያደረግ ያለ አንተ ምክር ነው በሚል ማለት ነው።
ጥቁር ልብሳቸውን ከለበሱ በኋላ ነው ያስወለቋቸው ወይስ ገና ሳይለብሱ ነው ይህን ለብሳችሁ መሄድ አትችሉም ብለው ያስቀሩባቸው?
ባለፈው ግንቦት ሶስት ዕለት ጥቁር ልብስ ለብሰው ከግቢ ሊወጡ ሲሉ መልበስ አትችሉም ተብለው ከፍርድ ቤት ነው ያስቀሯቸው።
ትናንትና እና ዛሬ
በፓካውቶ ነው የሚመጡት። ልብሳችን ተለይቷል ተወስዶ ብናል ግማሹ እቃችን ተበታትኗል አሉ። የታሰርንበት ቦታ ለህይወታችን አስጊ ስለሆነ እየተደበደብን ነው እየተዛተብን ነው፣ ስለዚህ ማረቢያ ቤቱ ይቀየርልን ብሎ ለፍርድ ቤቱ አቤቱታ አቀረቡ።
በሪፖርትሽ ላይ ዳኛው አዘዋል መሰለኝ እነዛ የግንቦት ሶስት ቀጠሮ ላይ ለምን እንዳልተገኙ ያላቀረቧቸው የፖሊስ መኮንኖች ቀርበው እንዲያስረዱ። አልቀረቡ ማለት ነው እነዛ የፖሊስ መኮንኖች? ዛሬ
የፖሊስ የማረሚያ ቤቱ መኮንኖች ነበሩ፣ ግን በዛ ቀጠሮ ሲወሰድ የማረሚያ ቤቱ ተወካይ የሚመጣ አለ። ያ ተወካይ ቀጠሯቸውን ቀን እንዴት አሳለፈው የሚለው ምላሽ እንዲሰጥ ለሰኔ 20 እንዲቀርብ ተብሎ ነው የተሰጠው ትዕዛዝ።
ስለዚህ በዚሁ ነው ማለት ነው የዛሬ ችሎት የተዘጋው?
አዎ የዛሬ ችሎት የተዘጋው በዚሁ ነው።
ሌሎች ደግሞ ዛሬ ያልቀረቡ እንዳሉ ነግረሽኝ ነበረ፣ እነዚህ ከአምቦ መምጣት የነበረባቸው የእነሱስ ጉዳይ ለምንድን ነው ያልቀረቡ? አሁን
16 ተከሳሾች ለምን እንዳላቀረቡ ሲጠየቁ ማለት ነው መኪና በበቂ ሁኔታ ስለሌለ፣ አንድ መኪና ተበላሽቶብናል፣ የመኪና ጥረት ስላለ አላመጣናቸውም ያለው የማረሚያ ቤቱ ተወካይ
ማህሌት ፋሲል የዛሬውን ችሎት ተከታትላ ለመጽሔቷ የዘገበች የአዲስ ስታንዳርድ ከፍተኛ ሪፖርተር ነች። ከዚያም የችሎቱ ውሏቸው ምን ይመስል እንደነበረ እንዲነግሩኝ የተከሳሾቹን ጠበቃ የሀያ ሁለቱን ተከሳሾች አቶ ወንድሙ ኢብሳን ጠይቄያቸዋለሁ።
በአቶ በቀለ ገርባ የሚመራ 22 ሰዎች ያሉበት የኦሮሞ ፌዴራሊስት ኮንግሬስ ከፍተኛ የፓርቲ አመራሮች ያሉበት 22 ሰዎች አንድ መዝገብ ይዛለው። ቀጥሎ ደግሞ ቦሌ ቡልቡላ አካባቢ የሆኑ በጣም ዝቅተኛ የኑሮ ደረጃ ላይ የተማሩ ወደ 33 የሚሆኑ ጸጉር አስተካካይ፣ የቀን ሰራተኛ፣ ባጃጅ ነጂ፣ በጣም ዝቅተኛ ኑሮ ላይ የሚኖሩ በእድር በማህበራዊ ኑሮ እድር የተሰባሰቡ 33 ሰዎች አሉ። ይህ አንድ መዝገብ ነው። ሶስተኛ አምቦ አካባቢ ያሉ መምህራኖች፣ ሐኪሞች፣ አስተማሪዎች እና እንደዚህ የተለያየ ስራ ላይ የተማሩ 16 ሰዎች የመደወላቡ ዩኒቨርሲቲ ተማሪዎች 11 ልጆች ናቸው። በሙሉ ከ11 ምገርም 9 86 የተወለዱ ናቸው። 1986 የተወለዱ ሁለት ልጆች ብቻ 85 የተወለዱ ናቸው። እነሱም 11 ናቸው። ሌላው ደግሞ አዲስ አበባ ዩኒቨርሲቲ የሚማሩ የአሜሪካን ኤምባሲ አካባቢ ሰላማዊ ሰልፍ ለማድረግ የሞከሩ 20 የአዲስ አበባ ዩኒቨርሲቲ ተማሪዎች አሉ። ይሄ በፌዴራል ደረጃ ያሱትን ነው። እነዚህ ሲደመሩ ወደ 85-86 ይመጣሉ። ማዕከላዊ ክስ ደርሷቸው ቅልንጦ የወረዱት ማለት ነው። እነዚህ አጠቃላይ ወደ 80 የሚደርሱትን ነው በጥብቅና ይዤ አሁን እየታገልኩ አለው።
እሺ፣ አቶ ወንድሙ እስቲ ለዛሬ ስለነበረው የችሎት ውሎ እንነጋገር እና ያጫውቱኝ እስቲ ምን እንደነበረ የሚመስለው ዛሬ።
ዛሬ የሶስት ችሎት ነበረኝ። አንደኛ 22 ሰዎች ያሉበት ነው አቶ በቀለ ገርባ መዝገብ። እነዚህ ሰዎች ከፍተኛ የፓርቲ አመራሮች ያሉበት ነው፣ ደጋፊዎች፣ አባሎች ያሉበትና እንደዚህም ኦሮሞ የሆኑ ናቸው። እነዚህ ህዳር 14 የተያዙ ናቸው አብዛኞቹ። ማዕከላዊ ወንጀል ምርመራ ወደ 4 ወር ቆይቶ ምርመራ ከጨረሱ በኋላ ክስ ተመስርቶባቸው ቅሊንጦ የወረዱ ናቸው። ቀጠሯቸው ግንቦት ሶስት ነበረ። ከግንቦት ሶስት በፊት በነበረው ቀጠሮ ትዕዛዝ ሰጥቶ ለግንቦት ሶስት እኛም የመጀመሪያ መቃወሚያ ክሳችን እንድናቀርብ ማረሚያ ቤቱ ደግሞ ተጠርጣሪ ተከሳሾችን ይዟቸው እንዲመጣ ለመስከረም ሶስት ፍርድ ቤት ላይ ግልጽ ትዕዛዝ ሰጠ። ጃንክ ግንቦት ሶስት አልመጡም። ምክንያቱም ፍርድ ቤት ለእኛ የነገረን የመሀል ዳኛ ስለታመሙ ነው ያለን። ታራሚዎቹ ግን እዛው ማረሚያ ቤት ቅልንጦ እጄ ታፋቸው እንደተረዳሁታ በግንቦት 2 ቀን ጥቁር ልብስ ለብሰን እንሄዳለን። ለምን ዘመዶቻችን ሞተዋል። 300-400 የሚገመቱ እነዚህ ዘመዶቻችን ናቸው። እኛም የተያዘው ታሰር ነው ፌዴራልና የክልል መንግስት ቅርታ በጠየቀበት እኛ ባልሰራ ነው ባላደረግነው ነገር ነው። በእነዚህ ምክንያት ሀዘን ተሰምቶናል እና ብለው ጥቁር ልብስ ለመልበስ ሞከርናሉ። ጥቁር ልብስ ከለበሳችሁ ፍርድ ቤት አንወስድም፣ ትሄዳላችሁ፣ አትሄድም። በዚህ ምክንያት እነሱ ቀሩ። እንደ ህግ ባለሙያ በተቻለ መጠን ይሄ ጥቁር ልብስ ከመልበስ በተቻለ መጠን ነገሩ ወደ ዋና ፍሬ ነገሩ ክርክር እንድንገባ የሚል አስተያየትን ለመስጠት ሞክሬ ነበር። ሌሎችም ጠበቆች አሉ የሚሉትን ባላውቅም።
አቶ ወንድሙ ለማን ይሄንን አስተያየት የሰጡት?
ለምን ከችሎት ጠራችሁ? ግንቦት ሶስት ስላቸው ይህን ስነግሩኝ ይህ ነገር ጥቅጥቅ ፈጥርና የፍርድ ሂደቱን እንዳያጓትትብን ምናለ ሌላውን ብትለብሱ የሚል ምክር አዛችን ብዬ ነበረ። በእለቱ የተቀበሉኝም መስሎኝ ነበረ። ከዛ አሁን ዛሬ ነው የተቀጠረው። እንግዲህ ያን ቀን ደሴ በዚህ ምክንያት አንድ ወር ተጎተተ ማለት ነው።
ስለዚህ የዛን ቀን ጥቁሩን ልብስ ለብሰው መቅረብ ስለፈለጉ የእርስዎ ደንበኞች ሳይቀርቡ ቀሩ?
አዎ፣
በራሳቸው ፍላጎት
ማረሚያ ቤቱ ከለከላቸው።
አዎ፣ እሱም ነው።
ልብስ ከለበሳችሁ አልወዳችሁም፣ አውልቁ አለ። እና አውልቁም አሉ። ከችሎቱ አሰሯቸው። ችሎቱ ግን ለእኛ የነገረን ዳኛ ታሞ ነው፣ የመሀል ዳኛ ነው አለን። ስናጣራ ጉዳዩ የዳኛ መታመም ምናልባት እንደተጠበቀ ሆኖ ዳንበኞች የጠሩት ግን ተከልክሎ ነው። ጥቁር ልብስ ይሄን ልብስ ጥቁር ልብስ ለብሳችሁ ችሎት ፊት አትቆሙም በሚል ነው የጠሩት ማለት ነው።
እሺ፣ እርስዎን እንደ ህግ ባለሙያ ልጠይቆትና አንድ ተጠርጣሪ ወይም ደግሞ በአንድ የክስ መዝገብ ያሉ ከአንድ በላይ የሆኑም ተጠርጣሪዎች ሊሆኑ ይችላሉ። ፍርድ ቤት ሲቀርቡ መቅረብ ያለባቸው የአለባበስ ስርዓት ወይም ደግሞ ድንጋጌ አለ?
በጭራሽ የለም፣ በጭራሽ የለም። በአንዳንድ ሀገሮች ላይ ተደንግጎ ይኖራል። ለምሳሌ አሁን ግብጽ ነጭ ልብስ ነው የምለው።
የለም
በኢትዮጵያ ታሪክ ግን ይሄ የለም። በኢትዮጵያ ታሪክ የለም።
አሁን እሱን ነው የኢትዮጵያን ነው የምለው።
ታራሚ እንኳን ተጠርጣሪ፣ እነዚህ ተጠርጣሪዎች ናቸው፣ ተጠርጣሪ ተከሳሾች ናቸው። እንደ ንጹህ ነው የሚወሰዱት እና የሚታዩት። ታራሚ እንኳን እንትኑ የለም። ይሄ አሁን የሚባለው ይሄ ልብስ ለብሴና ጥቁር ልብስ ነጭ ቀይ እንጂ ይሄ የለም፣ የሌለ ታሪክ ነው።
ወደ ዛሬው ችሎት እንምጣና እሺ፣ ይንገሩኝ የዛሬው ችሎት ምን እንደሚመስል።
የዛሬ ችሎት እንግዲያው ሰው ቤተሰብም ጋዜጠኞችም እኛም ጠበቆች ከኔ ጋር አሁን ያናቸው በቀል ጉዳይ ያዙ አንድ አራት ጠበቆች አሉ። አንዱ አቶ ግጀባርና አቶ አማ የሚባሉት ከአንድ እስከ አራት ላሉት ከኔ ጋር ቁና የሚረዱ ናቸው። አሁን ነው የጀመሩታ። ሁለት ሌሎች ደግሞ ጠበቆች ለአንዳንድ ሰው የሚቆሙ አሉ። አጠቃላይ አራት ጠበቆችና እኛ ተሰየምን። ቤቱ ሞላ በሰው ቁጣ ላይ። ተጠርጣሪዎቹ አልመጣ አሉ፣ ቢጠበቅ አልመጣ አሉ። አራት ሰዓት ሲሆን ፖሊሶቹ ችሎት ውስጥ የነበሩትን ሰዎች እንድንወጣ ተደረገ። ጠበቆችና ፖሊሶች እንደዚህ ቀረን። ቤቱ ባዶ ሆነ። ቤተሰብ ጋዜጠኞች በሙሉ እንደወጡ ተደረገ። ከዛም በጀርባ በኩል ግን በሚገርም አይነት ሁኔታ የስፖርት ሜዳ የሚሰራው ትልልቅ ፓንቶች የሉም እንዴ? ለዚህ ረጃጅም ፓንቶች እና ባዶ እግራቸውን ከደረታቸው በላ ደግሞ ይሄ ከናቴራ ማለት ነው። ከናቴራ ሙሉ አንገት ያላት ሳተን እቺ እንጥብጣቢ ያላት ነገር የለችም።
አዎ፣ ማንጠልጠያ ያላት
ማንጠልጠላ አለ። እሷ ናት እንግዲህ ደረታቸው ባዶ ነው። እና ሽማግሌዎች አሉ፣ ወጣቶች አሉ። አንድ ሴት ብቻ ነው ሙሉ ከናቴራ የለበሰው። ቀሪው በእንደዛ አይነት ገቡ። አስደንጋጭ ነገር ነበር። ጸጉሯቸው ጭራብ ጸብራራ ሆነዋል እና እኛም ገባን። ግን በጣም አዘን ከሁሉ እንትን ነበር። ችሎቱ ግን ምንም ነገር እንዳልተፈጠረ ነገር አድርጎ እሱን መጥራት ጀመረ። ተጠራን እና እንትን ከተሰየምን በኋላ አቤቶታ ጀመርን። አቤቶታውን እኔ ነኝ የጀመርኩት። አንደኛ እነዚህ ሰዎች እንደዚህ አይነት ሆኖ ራቁታቸውን ወደ ፍርድ ቤት መምጣቱ ምንድን ነው? ባለፈው ጊዜም በመስከረም ግንቦት ሶስት እንዲህ አይነት ልብስ ልበሱ አትልበሱ በምን ችግር ተፈጥሮ ነው? አሁንም ጥርጣሬውን ስናራምድ እና ስንሰማ ይሄ ችግር አለ። ይሄ ምንድን ነው? ሰብአዊና ዲሞክራሲያዊ መብታቸው ለምን ይጣሳል? እነዚህ ሰዎች ታራሚዎች አይደሉም፣ ተጠርጣሪዎች ናቸው። ተጠርጣሪዎች እስከሆኑ ድረስ ደግሞ ሰብአዊና ዲሞክራሲያዊ መብታቸው መጠበቅ አለበት።
በሌላ በኩል ደግሞ የአቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አዲሱ ቡላላና በአቶ በቀለ ገርባ ጠበቃ ቅድም የጠቀሷቸው አቶ ወንድሙ አቶ አብዱል ጆበር ሁሴን ገመዳን አግኝቼ አነጋግሬያቸው ነበረ። ግንቦት ሶስት ደንበኞቻቸው በልብሳቸው ቀለም ምክንያት እንዳይቀርቡ ተደርገው እንደነበረ እርሳቸውን በድጋሚ ነግረውኛል። ዛሬ ግን መቅረባቸውን ተናግረዋል። ህዳር 14 2008 ዓመተ ምህረት የተያዙ ደንበኞቻቸው ለአራት ወራት በማዕከላዊ ምርመራ ቆይተው ከአራት ወራት በኋላ ወደ ቂሊንጦ መላካቸውንም አቶ አብዱል ጆበር ሁሴን ገልጸውልኛል። በማረሚያ ቤቱ በኩል ያለውን ሁኔታ ለማወቅ ጥረት እያደረግንን እንደተሳካልን እናቀርባለን።
የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ባለፉት 25 ዓመታት በኢትዮጵያ ውስጥ እየተፈጸመ ያለው የሰብአዊ መብት ረገጣ አሳሳቢ ደረጃ ላይ ደርሷል ሲል አገለጸ። ድርጅቱ ትናንት ኬንያ ናይሮቢ ውስጥ ባደረገው ስብሰባ ከደርግ መንግስት ውድቀት በኋላም በኢትዮጵያ ያለው የሰብአዊ መብት ረገጣ እስካሁን እንደቀጠለ መሆኑ ለብዙ የኢትዮጵያ ዜጎች መታሰርና መሰደድ ምክንያት ሆኗል ብሏል። በውይይቱ ላይ በኢትዮጵያ መንግስት የሰብአዊ መብት ረገጣ የተፈጸመባቸው ሰዎች ቀርበው የምስክር ቃላቸውን የሰጡ ሲሆን ኬንያ ውስጥ ባሉ የስደተኞች ሰፈርና በመዲናዋ ናይሮቢ የሚኖሩ የኢትዮጵያ ስደተኞችም በስብሰባው ተካፍለዋል። በስብሰባው ላይ የተገኙት ስደተኞች በተባበሩት መንግስታት የስደተኞች ጉዳይ ኮሚሽን UNHCR በአግባቡ መብታችንን እያስጠበቀልን አይደለም በማለት ያላቸውን ቅሬታ በስብሰባው ላይ ለተገኙ የUNHCR ተወካይ አቅርበዋል። ገልሞ ዳዊት ከናይሮቢ ያስተላለፈው ዘገባ ዝርዝሩን ይዟል።
ባለፉት 25 ዓመታት በኢትዮጵያ የሰብአዊ መብት ረገጣ ቀጥሏል። በአሁኑ ጊዜ ደግሞ ሁኔታው አሳሳቢ ደረጃ ላይ ደርሷል ሲል የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል አስታወቀ። ድርጅቱ የ5 ዓመታት ሰብአዊ መብት ረገጣ በኢትዮጵያ በሚል ርዕስ በናይሮቢ ባዘጋጀው ስብሰባ ላይ እንዳስታወቀው በአሁኑ ወቅት የኢትዮጵያ መንግስት የሰብአዊ መብት ረገጣ መፍትሄ ካልተሰጠው የሀገሪቱ ዜጎችን ለበለጠ አደጋ ያጋልጣል የሚል አጭር ጥናታዊ ጽሑፍ አቅርቧል። በውይይቱ ላይ በናይሮቢ እንዲሁም በኬንያ ስደተኞች ሰፈር የሚኖሩ የኢትዮጵያ ስደተኞችም የስብሰባው ተካፋይ ነበሩ። በስብሰባው ላይ በጋምቤላ ከመሬታቸው ተፈናቅለው ለስደት የተዳረጉ እንዲሁም በኦሮሚያ በተለያዩ ቦታዎች ያለ አግባብ በመታሰር የሰብአዊ መብት ረገጣ ደረሰብን ያሉ ኢትዮጵያውያን የምስክርነት ቃላቸውን ለጉባኤው አካፍለዋል። አንዲት በኦሮሚያ ዩኒቨርሲቲ አስተማሪ ነበርኩ ያለች ኢትዮጵያዊት ሀገሪቱ ውስጥ በርካታ ስቃይ ደርስባት እንደነበረ ትናገራለች።
The first times I was arrested when I was learning at universities. At that time I was working in almost clerks. That's why they are suspecting me. They arrested me.
በመጀመሪያ የታሰርኩት የዩኒቨርሲቲ ተማሪ ሆኜ ነው። የተጠረጠርኩትም ስማር በነበርኩበት ዩኒቨርሲቲ የኦሮሞ የባህል ክለብ አባል ስለሆንኩ ብቻ ነበር። ከዚያ ተይዤ ታሰርኩ። በታሰርኩ ጊዜም ሲያሰቃዩኝ ነበር። በቂ ምግብ አይሰጠኝም ነበር። በከባድ ማስጠንቀቂያ ከለቀቁኝ በኋላም ትምህርቴን ጨርሼ የዩኒቨርሲቲ መምህር ሆንኩኝ። ባለፈው የአዲስ አበባ የማስተር ፕላን ተቃውሞ ሲነሳ እንደገና አሁንም አስረው አሰቃዩኝ። እኔ ስለ ተማሪዎች ተቃውሞ ምንም የማውቀው ነገር አልነበረም። ከዚያ ወደ ስራ ያልተመለስኩም በዚህ ምክንያት አቆምኩኝ።
አምነስቲ ኢንተርናሽናል በስብሰባው ላይ በኢትዮጵያ መንግስት ተረቆ አሁን የሀገሪቱ ህግ የሆኑት የጸረ ሽብር እንዲሁም የበጎ አድራጎት ድርጅቶችና ማህበራትን ለመመዝገብና ለማስተዳደር የወጡ አዋጆች በኢትዮጵያ ውስጥ የሰብአዊ መብት ጥሰቱ ከቁጥጥር ውጭ እንዲሆን አበርክተዋል ብለዋል። በተለይ የጸረ ሽብር አዋጅ በ2001 ዓመተ ምህረት ከታወጀበት ጊዜ አንስቶ የኢትዮጵያ መንግስት ሆን ብሎ የተቀናቃኝ የፖለቲካ ፓርቲዎችን ለመደምሰስና ጋዜጠኞችን እንዲሁም የሰብአዊ መብት ተሟጋች ግለሰቦችንም ለማሰር እየተጠቀመበት ነው በማለት የአምነስቲ ኢንተርናሽናል ተወካይ ተናግሯል። ከዚህም በፊት በ2006 ድርጅቱ Because I am Oromo በሚል ርዕስ በኦሮሚያ ክልል ከ2003 እስከ 2006 ብቻ መንግስትን በመቃወማቸው ከ5000 በላይ የኦሮሞ ተወላጆች መታሰራቸውን የያዘ ዘገባ ማቅረቡ የሚታወስ ነው። በአምነስቲ ኢንተርናሽናል ብቻም ሳይሆን በሌሎች የሰብአዊ መብት ተሟጋች ድርጅቶች የኢትዮጵያ መንግስት የሰብአዊ መብት አያያዝን ብዙውን ጊዜ ቢተቹም የዓለም አቀፉ ማህበረሰብ ግን እስካሁን በቂ መልስ አልሰጠም። ይህ ለምን ሆነ? ሙዞኒ ዋኘኪ በአምነስቲ ኢንተርናሽናል የምስራቅ አፍሪካ ዋና ኃላፊ ናቸው።
Ethiopia is a really important country geopolitically. It's an important security partner of the West.
በጂኦፖለቲካ ኢትዮጵያ በአፍሪካ ቀንድ ቁልፍ ቦታ ላይ ናት። በተጨማሪም ከምዕራቡ ዓለም ጋር የመከላከያ ኃይል ስምምነቶች አሏት። ሌላው ደግሞ በኢትዮጵያ ውስጥ ስላለው እድገት ነው። የተለያዩ የዓለማችን መሪዎች የመብት ጥሰትን እንደተለመደ ነገር አድርገው ነው የሚመለከቱት። እውነታው ግን በኢትዮጵያ ያለው ሁኔታ የተለየ ነው። የኢትዮጵያ መንግስት ፍጹም አምባገነን ነው። እኛ እንግዲህ በተቻለን መጠን ጥረታችንን እንቀጥላለን። ችግራቸውን ለዓለም መንገር ከሚፈልጉ ኢትዮጵያውያን ጎን እንቆማለን። የተለያዩ ሀገሮች መሪዎችም ከኢትዮጵያ መንግስት ጋር የድጋፍ ስምምነት ሲያደርጉ የመብት ረገጣውን ከሀሳብ እንዲያስገቡ ግፊት ማድረጋችንን እንቀጥላለን።
ሌላው በውይይቱ ላይ የተነሳው በኬንያ ስለሚገኙት የኢትዮጵያ ስደተኞች ጉዳይ ነው። የኢትዮጵያ ስደተኞች የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ UNHCR እኛም በተገቢ ሁኔታ አያስተናግደንም በማለት ቅሬታቸውን በስብሰባው ላይ ለተገኙት የዩኤንኤችሲአር ተወካይ አቅርበዋል። በተለይ አንድ ስደተኛ ተመዝግቦ ለቃለ መጠይቅ እስከ 3 ዓመት ድረስ ቀጠሮ መሰጠቱ ስደተኛውን ለብዙ ችግሮች እንደሚያጋልጥ ተናግረዋል። በቅርቡ ደግሞ የኬንያ መንግስት በሀገሪቱ የሚገኙትን የስደተኞች ካምፕ ለመዝጋት ያደረገው ውሳኔ ጉዳይ የተነሳ ሲሆን በተለይ በደዳብ የሚኖሩ የኢትዮጵያ ስደተኞች እጣ ፈንታችን ምን እንደሆነ አላወቅንም፣ እስካሁን በስጋት ላይ እንገኛለን ብለዋል። ሀሩን በደዳብ የሚኖሩ የኢትዮጵያ ስደተኞች አባል ነው።
ካምፕ ይዘጋል የሚለው ነገር ብዙ ጊዜ ያስጨንቀናል። ምክንያቱም በተለያየ ፖለቲካ ጉዳዮች ከሀገራችን ተሰደን የወጣን ሰዎች ነን። ወደ ሀገር መመለስና ካምፑ ይዘጋል ሲባል ትልቅ የሚያሳስበን የሚያስጠንቀን ሰዎች ነን። ወዴት ነው የሚሄደው የሚለው ነገር ያሳስባል። ጣፋንታ ልጅ ያለው ቤተሰብ ያለው አለ። ቤት አድርጌ መሸሽ የሚችልበት ነው። ወደ ሀገሩ መመለስ የማይችል ስለሆነ ቤት መንገድ ሄጄ ለሀገር አቋርጬ የሚልበት መንገድ እንዳይል የሶማሊያ መንገድ፣ ያው መንገዱም ዝግ ነው፣ አማራጭ ነው ወደ የመን የተለያየ ሀገር እንዳትሄድና በቃ ያስጨንቅሃል። እንደዚሁ ካምፕ በተለያዩ ቁርጥ ያለ ነገር መሆኑን እናንዘጋለን ማለታቸው፣ እንደገና ለእኛ አማራጭ አለመስጠታቸው፣ ማይኖሪቲ ሊባል ግሩፕ ምን እንኳ መፍትሄ አለማዘጋጀቱ ራሱ በዩኒሲያር ጭምር ያሳስበናል፣ ያስጨንቀናል። እና በዳዳብ ዙሪያ ላይ ስለኛ አስቸጋሪ ሆናለች። አሁን በተለይ አሁን በጣም ውጥረት ላይ ነው ያለ።
ከስደተኞቹ በዩኤንኤችሲአር ላይ የተነሳውን ቅሬታ በማስመልከት የጉባኤው ተሳታፊ የነበሩ የዩኤንኤችሲአር ባልደረባ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ በአሁኑ ወቅት በዓለም ዙሪያ የስደተኞች ቁጥር በብዛት በመጨመሩ ድርጅቱ የበጀት እጥረት እንዳለው ተናግሯል። ከዚህም የተነሳ ለአዲስ ተመዝጋቢ ስደተኞች እስከ 3 ዓመት የቀጠሮ ቀን ለመስጠት እንደተገደደ ጨምሮ አስረድቷል። በደዳብ የስደተኞች ካምፕ ስላሉት ቁጥራቸው አነስተኛ ለሆኑ እንደነ ኢትዮጵያ፣ ኤርትራ፣ ሱዳን፣ ኮንጎና ሌሎች ሀገር ስደተኞች ጉዳይም የዩኤንኤችሲአር ባልደረባው የኬንያ መንግስት የደዳብ የስደተኞች መንደርን በማስመልከት እያወጣ ያለውን መርሃ ግብር ካሳወቀም በኋላ ስደተኞቹን የምንረዳበት መንገድ እንፈልጋለን ብሏል። በዚህ አምነስቲ ኢንተርናሽናል ባዘጋጀው ስብሰባ ላይ ከ150 በላይ ሰዎች የተካፈሉ ሲሆን በምስራቅ አፍሪካ የሂዩማን ራይትስ ዋች የሰብአዊ መብት ጥናት ባለሙያ ፌሊክስ ሆርን የኢትዮጵያ መንግስት የሰብአዊ መብት እንዲያከብር የምዕራቡ ዓለም መንግስታት ግፊት ማድረግ አለባቸው በማለት በጉባኤው ላይ መልእክት አስተላልፈዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ከምሽቱ 3 ሰዓት ከ41 ደቂቃ ሆኗል አዲስ አበባ ላይ። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። እንዲሁም በ19 እና በ49 ኪሎ ሄርትስ ይቅርታ፣ በ19 እና 49 ሜትር ባንድ አጭር ሞገድ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ 2 ሰዓት ከሰኞ እስከ አርብ ጋቢና ፕሮግራማችንን መከታተል ትችላላችሁ። ከምሽቱ 5 ሰዓት ላይ ደግሞ ዝግጅቶቻችን ይደገማሉ።
በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ክቡራትና ክቡራን አድማጮች የምናስተናግዳችሁ ሰሎሞን አባተና
ቆንጂት ታዬ ነን።
አሁን ጥቂት የሙዚቃ ግብዣ እንስጣችሁ። አለሜ ጌታቸው ዋሸው እንዴ
በተትረፈረፈ ሞልቶ በፈሰሰ ለአንቺና ለኑሮን እንዲያው ስማነሰ በተሰጠኝ ጸጋ ከላይ ባገኘሽው ጨምረሽ ጨምረሽ ፍቅሬን አባባስ አብሽው አብሽው አባብሽው በጭራሽ በጭራሽ አትቀንሽው መጨመር ነው እንጂ በየዕለቱ ልብ ለማይገዛው ለኔ አይነቱ ወደ ኋላ የለም ወደ ኋላ የምን ማፈጠር ነው ወደ ኋላ ከተፉም አንዴ ከሜዳው ወደ ፊት ነው ካሳብ የሚነዳ
እናመሰግናለን ለዚህ ድንቅ ጣዕመ ዜማ። ፕሮግራሙን እየመራችልን ያለችው ብርሃን ኃይሉ ነች። የቴክኒክ መሐንዲሱ ኦድሬስ ሬጅስ በቴክኒክ መሳሪያዎች ላይ ይገኛል።
እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር እንቆያለን። እያደመጣችሁ አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። አሁን ከዛሬ አርብ መደበኛ ዝግጅቶች አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የብሪታንያ ውጭ ጉዳይ ሚኒስትር በሕግ ስርዓታችን ጣልቃ መግባት እንደማንፈቅድ ሁሉ በሌሎች ሀገሮች የሕግ ስርዓት ውስጥ ጣልቃ አንገባም ማለታቸው ተገለጸ። የደቡብ ኮሪያ ፕሬዝደንት የአፍሪካ ጉብኝት ዓላማ የኢኮኖሚ መሰረት ለመጣል እንደሆነ ታወቀ፣ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኤምቢሲ ኒውስ የተባለው የአሜሪካ ቴሌቪዥን ጣቢያ ድረገጽ ሞት የተፈረደባቸው ተቃዋሚ አቶ አንዳርጋቸው ጽጌ የ9 ዓመት ዕድሜ ልጅ የብሪታንያን መንግሥት ከሳለች ሲል ባቀረበው ዘገባ ታሳሪው የብሪታንያ ዜጋ ቢሆኑም እስካሁን ባለው ጊዜ የብሪታንያ መንግሥት እንዲፈቱ አልጠየቀም ይላል። የታሳሪው ቤተሰብ ክስ የመሠረተው መንግሥት አቶ አንዳርጋቸው እንዲፈቱ አለመጠየቁ ሕገ ወጥ ነው በሚል እንደሆነ ዘገባው ጠቅሷል። 61 ዓመት ዕድሜ የሆናቸው አቶ አንዳርጋቸው ጽጌ ለጠበቃ ተደራሽነት ሳያገኙ ለ700 ቀናት ያህል ታስረዋል። ቤተሰባቸውና ጠበቆች በአሸባሪነትና በአገር ጠላትነት በፈረጀቻቸው ኢትዮጵያ ተጠለፉ ይላሉ። ኢትዮጵያ በበኩሏ ወደሚፈለጉበት አገር እንዲላኩ ተደርጓል ነው የምትለው ይላል ዘገባው። የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስልና የአውሮፓ ህብረት አቶ አንዳርጋቸው ጽጌ እንዲፈቱ ጥሪ አድርገዋል። የብሪታንያ መንግስትም የታሳሪው ጉዳይ በጽኑ እንደሚያሳስበው ገልጿል። ነገር ግን የብሪታንያ መንግስት የፍርድ ሂደት እድል እንዲያገኙ ከመጠየቅ በስተቀር እስካሁን ባለው ጊዜ እንዲፈቱ አልጠየቀም ሲል ኤንቢሲ ኒውስ የተባለው የአሜሪካ ቴሌቪዥን ጣቢያ ድረገጽ ላይ የወጣው ጽሑፍ ተችቷል። የብሪታንያ መንግስት በበኩሉ በድረገጹ ላይ ያወጣው መግለጫ የብሪታንያ የውጭ ጉዳይ ሚኒስትር ባለፈው ረቡዕ ኢትዮጵያን በጎበኙበት ወቅት ዋናው አጀንዳቸው የአቶ አንዳርጋቸው ጽጌ ጉዳይ ነበር ይላል። የውጭ ጉዳይ ሚኒስትር ፊሊፕ ሃመን ከጠቅላይ ሚኒስትር ኃይለማርያም ደሳለኝና ከውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሓኖም ጋር ተገናኝተው በተነጋገሩበት ወቅት በጉዳዩ ላይ ጫና እንደሰጡ መግለጫው ጠቁሟል። የብሪታንያ የውጭ ጉዳይ ሚኒስትር ባለፈው ረቡዕ አንድ ከፍተኛ የብሪታንያ የውጭ ጉዳይ ሚኒስቴር ባለስልጣንን በእሳቸው ስም አቶ አንዳርጋቸውን እስር ቤት ሄደው እንዲጠይቁና ስለ ደህንነታቸው ጉዳይ እንዲመለከቱ እንዳደረጉ ጠቁመዋል። የብሪታንያ ኤምባሲ ሰራተኞች ታሳሪውን ሄደው ሲጠይቁ ለአስረኛ ጊዜ ነው። የብሪታንያ አምባሳደር ራሳቸው በያዝነው ወር ጠይቀዋቸዋል ይላል መግለጫው። የብሪታንያ የውጭ ጉዳይ ሚኒስትር ባለፈው ረቡዕ ከባለስልጣኖች ጋር ተገናኝተው ከተነጋገሩ በኋላ ኢትዮጵያ ሆነው ያሉትን የሀገሪቱ መንግስት መግለጫ አስፍሯል። ከጠቅላይ ሚኒስትሩ ጋር በተነጋገሩበት ወቅት አሁን ከብሪታንያ ዲፕሎማቶች ጋር በየጊዜው ተደራሽነት እንዲኖራቸውና ወደ ፌዴራል እስር ቤት እንዲተላለፉ በመደረጉ መሻሻል ቢኖርም ተጨማሪ እርምጃዎች እንደሚያስፈልጉ ግልጽ አድርጌያለሁ። ጠቅላይ ሚኒስትሩ ታዲያ ለነጻ የጠበቃ ምክር ተደራሽነት እንዲያገኙና በኢትዮጵያ የሕግ ስርዓት መሰረት አማራጮችን ለመወያየት እንደሚፈቀድላቸው ቃል ገብተውልኛል ማለታቸውን በመንግስታዊ መግለጫ ተጠቅሷል። የብሪታንያ የውጭ ጉዳይ ሚኒስትር አያይዘውም ብሪታንያ በሕግ ስርዓቷ ውስጥ ጣልቃ መግባት እንደማትፈቅድ ሁሉ በሌሎች ሀገሮች የሕግ ስርዓት ውስጥ ጣልቃ አትገባም፣ የዲፕሎማታችን ሚና የታሳሪው ደህንነት መጠበቁንና የጠበቃ ምክር ማግኘታቸውን ማረጋገጥ ነው ሲሉ የብሪታንያ የውጭ ጉዳይ ሚኒስትር ማስገንዘባቸውን የመንግስቱ መግለጫ ጠቅሷል። የብሪታንያ የውጭ ጉዳይ ሚኒስቴር ስለ አቶ አንዳርጋቸው ጉዳይ ከማንሳት የቦዘነበት ጊዜ የለም። ጠቅላይ ሚኒስትር ዴቪድ ካምሮን ራሳቸው በሁለት የተለያዩ ጊዜያት ለኢትዮጵያ ጠቅላይ ሚኒስትር ደብዳቤ ልከዋል። የብሪታንያ መንግስት በሚያደርገው ጥረት መሰረት ከአቶ አንዳርጋቸው ጋር ያለው ተደራሽነት ተሻሽሏል፣ ወደ መደበኛ እስር ቤትም ተላልፈዋል። የብሪታንያው የውጭ ጉዳይ ሚኒስትር የአቶ አንዳርጋቸው ባለቤትን አነጋግረዋል። የብሪታንያ መንግስት አቶ አንዳርጋቸውንና ቤተሰባቸውን መርዳቱን ይቀጥላል ማለታቸውን የብሪታንያ መንግስት መግለጫ ጠቁሟል። የደቡብ ኮሪያ ፕሬዝደንት ፓርክ ጊዮንሂ ኢትዮጵያን፣ ኡጋንዳንና ኬንያን የሚጎበኙት አፍሪቃ ውስጥ ጽኑ መሰረት ያላቸው ቻይናና ህንድ እንደሚያደርጉት ሁሉ ከአፍሪቃ ጋር የኢኮኖሚ መሰረት ለመጣል እንደሆነ ቻታም ሀውስ በተባለው ዋና መሰረቱ ለንደን የሆነው ዓለም አቀፍ የፖሊሲ ተቋም ድረገጽ ላይ የወጣው ጽሑፍ ገልጿል። ጽሑፉን ያቀረቡት ዳራክ ኔቪል የተባሉ በአፍሪካ ፕሮግራም የውጥን አስተዳዳሪ ናቸው። ይሁንና በኮሪያው ጦርነት ወቅት የኢትዮጵያ ግብረ ኃይል ከመሳተፉ በስተቀር ደቡብ ኮሪያ ከምስራቅ አፍሪካ ጋር ብዙም የመተሳሰር ታሪክ የላትም ይላል ጽሑፉ። በአንጻሩ ቻይና ከምስራቅ አፍሪካ ጋር የጋራ የሆነ የሶሻሊዝም ታሪክ አላት። በዛም ላይ በድህረ ነጻነት ወቅት በምስራቅ አፍሪካ ብዙ የልማት ወጥኖችን ተግብራለች። ህንድ ደግሞ ከምስራቅ አፍሪካ የህንዳውያን ማህበረሰብ ጋር ስኬታማ የሆነ የረጅም ጊዜ የንግድ ግንኙነት መስርታለች። ስለሆነም ደቡብ ኮሪያ ከምስራቅ አፍሪካ ጋር የምታደርገው የኢኮኖሚ ግንኙነት ከዝቅተኛ ቦታ በመነሳት እንደሚሆን የቻተም ሃውስ ድረገጽ ላይ የወጣው ጽሑፍ ጠቁመዋል። ያም ሲባል ግን ደቡብ ኮሪያ በሃን ወንዝ የልማት አያያዝ ያሳየችው ተአምር እንደ አውሮፓ አቆጣጠር ከ1960ዎቹ ዓመታት አንስቶ እስከ 1990ዎቹ ዓመታት ጊዜ ውስጥ በሚያስገርም ሁኔታ ያሳየችው ወደ ውጭ የመላክ መር የሆነ የኢኮኖሚ እድገት ለምስራቅ አፍሪካ ሀገሮች እንደ የኢኮኖሚ እድገት ተምሳሌት ሆኖ ሊያገለግል ስለሚችል ተሞክሯዋ በምስራቅ አፍሪካ ተፈላጊነት ሊኖረው እንደሚችል ቻታም ሃውስ ድረገጽ ላይ የወጣው ጽሑፍ ያወሳል። የምስራቅ አፍሪካ ሀገሮቹ እንደ አውሮፓ አቆጣጠር በ1960ዎቹ ዓመታት ያኔ ደቡብ ኮሪያ የነበራትን ያህል ዓመታዊ ገቢ ነው የነበራቸው። አሁን ታዲያ ሁሉም የምስራቅ አፍሪካ ሀገሮች ደቡብ ኮሪያ የደረሰችበትን ያህል የኢኮኖሚ ትራንስፎርሜሽን እንዲኖራቸው ይፈልጋሉ። ደቡብ ኮሪያ ለአፍሪካ የምትመድበው እርዳታም እየጨመረ ነው ይላል ጽሑፉ። በሌላ በኩል ደግሞ ደቡብ ኮሪያ ደንብንና ስርዓትን ባልተከተለ ህገወጥ የአሳ ማስገር ተግባር መሳተፏ የአፍሪካ ሀገሮች በቢሊዮኖች የሚቆጠር ዶላር እንዲያጡ አድርጓል። ማዳጋስካር ውስጥ ዳው የተባለው የደቡብ ኮሪያ ኩባንያ ወደ ፖለቲካዊ አለመረጋጋት ያመራ የመሬት ቅርምት አካሂዷል በሚል ደቡብ ኮሪያ ላይ መጥፎ ስም ማስከተሉ አልቀረም። ኢቦላ በሽታ በምዕራብ አፍሪካ በተዛመተበት ወቅት ኬንያ በሽታው ከተዛመተበት ቦታ ከ7000 ኪሎ ሜትር በላይ ርቃ የምትገኝ ሀገር ሆና ሳለ የኮሪያ አየር መንገድ ከሶል ወደ ናይሮቢ የሚያካሄደውን በረራ ማቆሙ መላ አፍሪካን እንዳስከፋ ቻተም ሃውስ ድረገጽ ላይ የወጣው ጽሑፍ ጠቁሟል። በኢትዮጵያ በኩል እያደገ በመሄድ ላይ ያለው የኢንዱስትሪዋ መሰረት በከፊልም ቢሆን የደቡብ ኮሪያን ተምሳሌት የተከተለ ነው። ኢትዮጵያ ባላት የህዝብ ብዛት ምክንያትም ተፈላጊ ገበያ ያደርጋታል። ይሁንና ኢትዮጵያ ለውጭ መዋዕለ ንዋይ ክፍት በሆኑት ዘርፎቿ ላይ በምታደርገው ቁጥጥር ምክንያት አነስተኛ ቢሆኑም ከበርቲያዊ ዝንባሌ ያላቸው ኬንያና ኡጋንዳ የኢኮኖሚ ተወዳዳሪዎቿ ሊሆኑ ይችላሉ ሲል ቻተም ሃውስ ድረገጽ ላይ የወጣው ጽሑፍ ተችቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዳነችን ለቅንብሯ አመሰግናለሁ። አሁን አጭር የስፖርት ዘገባ አለን። ኮፓ አሜሪካ አንጋፋው የአሜሪካዎቹና ካሪቢያን አህጉራዊ ንፍቀ ክበባዊ የእግር ኳስ ጨዋታ ግጥሚያ ኮፓ አሜሪካ ዛሬ ማምሻውን ዩናይትድ ስቴትስ እና ኮሎምቢያ ሳንታ ክላራ ካሊፎርኒያ ላይ በሚያደርጉት ግጥሚያ ይጀመራል። የላቲንና የሰሜን አሜሪካ 16 ቡድኖች ተናንቀው የሚፋለሙበት ይህ ዓለም አቀፍ የእግር ኳስ ዋንጫ ግጥሚያ ዩናይትድ ስቴትስ ውስጥ ሲደረግ ለመጀመሪያ ጊዜ መሆኑ ነው። ኮፓ አሜሪካ የተጀመረበትን 100ኛ ዓመት ምክንያት በማድረግ ዛሬ በሚጀመረው ጨዋታ ጉዳት ደርሶባቸው ከቀሩ በጣት የሚቆጠሩ የዓለም ዝነኛ ተጫዋቾች በስተቀር አብዛኞቹ ይገኛሉ ተብሏል። በቡድን ደረጃም ባለፈው የዓለም ዋንጫ ለሩብ ፍጻሜው ከደረሱ 8ቱ መካከል 4ቱ ይሳተፋሉ። የስፖርት ፕሮግራም አዘጋጅና አቅራቢ ሰሎሞን ክፍሌ ይህ ታላቅ ጨዋታ ከመጀመሩ በፊት ተከታዩን ዘገባ አጠናቅሯል።
ኮፓ አሜሪካ ከተጀመረ 100 ዓመታት ያስቆጠረና በድሜ አንጋፋው ዓለም አቀፍ አህጉራዊ የሻምፒዮና እግር ኳስ ውድድር ነው። ቀደም ሲል 10 የደቡብ አሜሪካ ኮንፌዴሬሽን ማለት ኮሜቦል አባላት ብራዚል፣ አርጀንቲና፣ ዩራጓይ፣ ኮሎምቢያ እና ቺሌ እንዲሁም ፓራጓይ፣ ኤኳዶር፣ ፔሩ፣ ቦሊቪያ እና ቬኔዙዌላ ነበሩ። እንደ አውሮፓውያን ዘመን አቆጣጠር ከ1993 ዓመተ ምህረት በኋላ ከደቡብ አሜሪካ ውጪ እንግዳ ቡድኖች መጋበዝ ተጀመረና ሜክሲኮና ዩናይትድ ስቴትስ ታከሉ። እናም የዚህ ዓመቱ ዋንጫ ውድድር 16 ቲሞችን ያሳትፋል። ከ10 የደቡብ አሜሪካ ቡድኖችና 2 እንግዶች ሜክሲኮና ዩናይትድ ስቴትስ በተጨማሪ በአካባቢው የሻምፒዮና ማጣሪያ ውድድሮች ያለፉ ኮስታሪካ፣ ጄሜካ፣ ፓናማና ሄይቲ ታክለዋል። በ16ቱ ቲሞች መካከል ለአንድ ወር ግድም የሚካሄዱት ግጥሚያዎች በሙሉ በቀጥታ በሚሊዮኖች ለሚቆጠሩ ተመልካቾች በቴሌቪዥን ይተላለፋል። ውድድሮቹ በተለያዩ 20 የዩናይትድ ስቴትስ ከተሞች ውስጥ የሚደረጉ በመሆናቸው አብዛኞቻችን የምንከታተለው በቴሌቪዥን ይሆናል። እንዳጋጣሚ ሆኖ ደግሞ እኛ ባለንበት የዋሽንግተን ዲሲ ከተማ አንድ እንኳ ጨዋታ ስለማይደረግ ሁሉንም የምንከታተለው ከቴሌቪዥን ታዳሚዎች ጋር ነው። ኮፓ አሜሪካ 16 ቲሞች ይሳተፉበታል። ቀደም ሲል እንደገለጽኩት በአራት ምድቦች ተከፍሎ ነው የሚካሄደው። በኤ ምድብ ዩናይትድ ስቴትስ፣ ኮሎምቢያ፣ ኮስታሪካና ፓራጓይ፣ በቢ ምድብ ብራዚል፣ ኤኳዶር፣ ሄይቲና ፔሩ፣ በሲ ምድብ ሜክሲኮ፣ ዩራጓይ፣ ጃማይካና ቬኔዙዌላ፣ በዲ ምድብ አርጀንቲና፣ ቺሌ፣ ፓናማና ቦሊቪያ ይገኛሉ። ዛሬ አርብ፣ ነገ ቅዳሜና ከነገ በስቲያ እሁድ 6 ግጥሚያዎች ይካሄዳሉ። ዛሬ ማታ በመክፈቻው የኤ ምድቦቹ ዩናይትድ ስቴትስና ኮሎምቢያ ሳንታ ክላራ ካሊፎርኒያ ይጋጠማሉ። ነገ ኮስታሪካ ከፔሩ፣ ኦርላንዶ ፍሎሪዳ፣ ብራዚል ከኤኳዶር፣ ፓሳዲና ካሊፎርኒያ ይጫወታሉ። እሁድ ጃሜካ ከቬኔዙዌላ፣ ቺካጎ፣ ሜክሲኮ ከዩራጓይ፣ ግለንደን አሪዞና ይጋጠማሉ። የሁሉንም ውጤቶች በሰኞ ምሽት ፕሮግራሜ ይዤ መለሳለሁ። እና የዘንድሮውን ኮፓ አሜሪካ ዋንጫ ማን ያሸንፍ ይሆን? የአርጀንቲና ብሔራዊ ቡድን ኮከብ አጥቂው ሊዮኔል ሜሲ ተሳተፈበትም ቀረ ጠንካራ ከሚባሉት አንዱ ነው። አልቢሰለስተ በመባልም የሚታወቀው የአርጀንቲና ብሔራዊ ቡድን ዋንጫ የተጠማም ይመስላል። ከ1993 ኮፓ አሜሪካ ወዲህ ቡድኑ አንዴ እንኳ ዋንጫ ወስዶ አያውቅም። ያለፈውን ዓመት ዋንጫ ያነሳው የወቅቱ አስተናጋጅ ቺሌ ነበር። ዩራጓይም ቀላል ቲም አይደለም። ከፊት በአጥቂው ኤዲንሰን ካቫኒ፣ ከኋላ በዲየጎ ጎዲን ይመካል። መረሳት የሌለበት ደግሞ ዩራጓይ ከዚህ ቀደም 15ቴ የአሜሪካ ዋንጫ መውሰዱ ነው። አስተናጋጇ ዩናይትድ ስቴትስ በደጋፊዎቿና በራሷ ሜዳዎች ላይ መጫወቷ በራሱ በእጅጉ እንደሚረዳት ይታመናል። በእግር ኳሱ ስፖርትም እየተጠናከረች መጥታለች። ሜክሲኮም መዘንጋት የለባትም። አብዛኞቹን ግጥሚያዎቿን በጎረቤት ከተሞች በግለንዴል አሪዞና፣ በፓሳዲና ካሊፎርኒያና በሂውስተን ቴክሳስ ስለሆነ የምታካሂደው የደጋፊ ድርቅ አይነካትም፣ በሽበሽ ነው። ከተጫዋቾችስ ማለቴ በዓለም ከስመጥሮቹ መካከል እነማናሉ እነማን አይኖሩም? ኔማርን ብራዚል ለሪዮ ኦሊምፒክ ይበልጥ ያስፈልገኛል በሚል ምክንያት አታሰልፈውም። በዚህ ኮፓ አሜሪካ ዋንጫ ውድድር ወቅት የለም። ሉዊስ ሱዋሬዝም ባርሴሎና በኮፓ ዴል ሬይ የዋንጫ ፍጻሜ እንዲያሸንፍ ሲሯሯጥ እግሩን ጎድቶ ቀርቷል። ከተሻለው ምናልባት ወደ መጨረሻ ላይ ይሆናል ተብሏል ብቅ የሚለው። የአርጀንቲናው ኮከብ አጥቂ ሊዮኔል ሜሲም ጀርባው ተጎድቷል። እርሱም ከተሻለው ብቻ ይሆናል ቡድኑን የሚቀላቀለው። ምናልባት ከቀረ ግን በአንጀል ዲማሪያ ይተካል ተብሏል። ሜክሲኮ በሃቬር ሄርናንዴዝ ትመካለች። ሁሉንም አብረን የምናየው ይሆናል። አድማጮች፣ ሰኞ በመደበኛ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ባልደረባችን ዳን ብራውን ባቀናበረልን ልዩ የኮፓ አሜሪካ መግቢያና መውጫ ሙዚቃ በማመስገን እሰናበታለሁ።
የተከበራችሁ አድማጮች ያስተናዳናቸው ዝግጅቶች ተጠናቀቁ።
በምሽቱ ፕሮግራሟን አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጂት ታይና
እኔም ሰሎሞን አባተንን። ፕሮግራሙን የመራችልን ብርሃን ኃይሉ ነች። ኦድሪያስ ፍሬጅስ የቴክኒክ መሐንዲሱ ነበር። አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ዝግጅት ይቀጥላል። በእኛ በኩል በሰላም እደሩ።
ደህና እደሩ።